Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ነኝ። መስታወት አራጋውም እዚህ አብራኛለች።
ሰላም እንደምናመሻችሁ። የዛሬው ታህሳስ 5 2009 ዓ.ም የጋቢና ቪኦኤ ዝግጅታችን በርካታ ጉዳዮችን ይዟል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል ሪፖርት አወጣ።
የኢንተርኔት መስመር አፈናው ነበር እና አፈና ኢትዮጵያ ከነበረው ፕሮጀክት ጋር አብሮ መሄድ እና ያለ ፕሮጀክት እንዲሁም ለማቆም እና ለመከላከል በተለይ ደግሞ በፕሮጀክት ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን አላማ የነበረው መስለሱም ነገሮች እንዳለ የሚያሳይ ነው።
አቶ ፍስሐ ተክሌ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ነው። የኢትዮጵያ መንግስትም በዚህ ላይ ምላሽ አለው።
በመጀመሪያ ሪፖርቱ የአንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀበሉትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎላው ሪፖርት ነው።
አቶ መሐመድ ሰኢድ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ህዝብ ግንኙነት ኃላፊ ናቸው። ሰማያዊው ፓርቲ በአባሎቼ ላይ ከፍተኛ ችግር እየደረሰብኝ ነው አለ።
እስካሁን አንድም ሰው የተለቀቀ የለም። አንድም ሰው የሚያዘው ግን እኛ እስካሁን እስካወቅነው ድረስ በየቦታው መዋቅር አለ፣ እየደወሉ ይነግረናል። የፓርቲ አባል ስለሆነ ብቻ ነው የሚያዘው።
አዲስ የተመረጡት የሰማያዊው ፓርቲ ሊቀመንበር አቶ የሽዋስ አሰፋ ናቸው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በጠበቃ ተጎበኙ። በዚህ ላይ ዘገባ ከደረሰን ከአዲስ አበባ ይኖረናል። ሙዚቃም ሰዓት ከበቃ ሌሎች ዘገባዎችንም እናካትታለን። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ። ዜናውን የማቀርበው መስታወት ነኝ። የጋምቢያ የምርጫ ኮሚሽን በደህንነት ኃይሎች ቁጥጥር ስር በመዋሉ ድርጊቱን ያወገዙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ወራሪዎቹ ኃይሎች ህንፃውን በአስቸኳይ ለቀው እንዲወጡም ጥሪ አቅርበዋል። ዛሬ ረቡዕ ይፋ የሆነው የድርጅቱ ዋና ጸሐፊ ቃል አቀባይ መግለጫ እንዳመለክተው የጋምቢያ ወታደራዊ ኃይል ሰላማዊ የስልጣን ሽግግር የሚያሰናክል ምንም አይነት ተጨማሪ እርምጃ እንዳይወስድ አስቸኳይ ጥሪ ቀርቦለታል። እንደ አውሮፓውያን አቆጣጠር ታህሳስ አንድ ቀን በተካሄደው በጋምቢያው ምርጫ ውጤት መሰረት ፕሬዚዳንት ያይሃ ጀማ ስልጣናቸው ለተፎካካሪያቸው አዳማ ቦሮ እንደሚያስረክቡ ቃል ገብተው ሲያበቁ በኋላ ግን የምርጫ ኮሚሽኑ ስህተት ፈጽመዋል በሚል ምክንያት እምቢ ማለታቸው አይዘነጋም። እንዲያውም ትላንት ማክሰኞ የጋምቢያው ገዢ ፓርቲ የምርጫ ውጤቱ ውድቅ እንዲያደርገው ለጠቅላይ ፍርድ ቤቱ መመሪያ መስጠቱ ይታወቃል። በላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ የሚመራ የአራት የምዕራብ አፍሪካ ሀገሮች የልዑካን ቡድን ትላንት ወደ ጋምቢያ ሄዶ ከሚስተር ጃሜህ ጋር መገናኘቱም ይታወቃል። ፕሬዚዳንት ሰርሊፍ ከተልኳቸው ሲመለሱ በሰጡት ቃል ጉዳዩ የሚመለከታቸው አካላት ሰማያዊ የስልጣን ሽግግር ለማከናወን ቃል መግባታቸውንና ዝርዝር ሁኔታው ደግሞ በዚህ ሳምንት ማብቂያ ገደማ ናይጄሪያ ዋና ከተማ አቡጃ ላይ በሚካሄደው የምዕራብ አፍሪካ የኢኮኖሚ ማህበረሰብ በምህጻረ ቃል ኢኮዋስ ስብሰባ ላይ ውይይት ይደረግበታል ብለዋል። የሶሪያ መንግስት ኃይሎች አሌፓ ከተማ ውስጥ በአማጽያን ቁጥጥር ስር የቀረውን ክፍል ለማስመለስ በሚያደርጉት ጥረት የጭካኔ ተግባር መፈጸምን እንዲያቆሙ ሩሲያ ተጽዕኖ እንድታደርግባቸው ዓለም አቀፍ ማህበረሰብ እየጠየቀ ነው። በቅርብ የደረሱ ዘገባዎች እንደሚሉት የመንግስት ኃይሎች በአማጽያኑ ተይዞ በነበረው ምስራቃዊ አሌፓ ከገቡ በኋላ ብዙ ሴቶች፣ ልጆች የሚገኙባቸው ከ80 በላይ ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትላንት ማክሰኞ ስለ ጉዳዩ አስቸኳይ ስብሰባ አካሂዷል። በመጨረሻም ሩሲያ ከታሊባን ጋር ያላትን የተወሰነ የፖለቲካ ግንኙነት ለመቀጠል ይፋ በማድረጓ የአፍጋኒስታን ባለስልጣናትና የምክር ቤት አባላት ቁጣቸውና ውግዘታቸውን ያሰሙ ነው። በአሁኑ ወቅት ስብሰባ ላይ የሚገኙት የአፍጋኒስታን ምክር ቤት አባሎች በጉዳዩ ላይ የሞቀ ክርክር ያካሄዱ ሲሆን አንዳንድ አባላት የሩሲያን አቋም አሳፋሪ ሲሉ ሞስኮ ከታሊባን ጋር ግንኙነቷን በመቀጠሏ ውግዘት አሰምተዋል። ታሊባንን የምትደግፈው ኢራንም ይኸው የአፍጋኒስታን ውግዘትና ተቃውሞ ደርሶባታል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ፕሮግራማችን ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት የኢንተርኔት ነጻነትን በማፈን ሰብአዊ መብትን ገድቧል ሲል ሪፖርት አውጥቷል። ሪፖርቱን በተመለከተ ጽዮን ግርማ የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን አነጋግራለች። ስለ ሪፖርቱ በማብራራት ይጀምራል።
የተገኘው የሪሰርቹ ፋይንዲንግ ወይም ደግሞ ውጤት የሚያሳየው ነገር ምንድን ነው? ባለፉት አንድ ዓመታት የኢንተርኔት መስመር አፈናው ነበር እና አፈና ከኢትዮጵያ ከነበረው ፕሮቴስት ጋር አብሮ መሄድ እና ያለ ፕሮቴስት እንዲሁም ለማቆም እና ለመከላከል በተለይ ደግሞ በፕሮቴስት ውስጥ የነበሩትን የመብት ጥሰቶች እንዳይወጡ ለማፈን ዓላማ የነበረው የሚያስመስሉ ነገሮች እንዳለ የሚያሳይ ነው። በዚህ መሰረት እንግዲህ ዋትሳፕ ጥራዊ ዘዴ ሜሴጅ መላኪያ መልክት ለመቀባበያ ዘዴ ሙሉ ለሙሉ ከኢትዮጵያ ውስጥ እንደተዘጋ የሚያሳይ ፋይንዲንግ አለ። በተለያዩ ጊዜያት ላይ የተወሰኑ ዌብሳይቶች በተለይ ተቃዋሚ ፓርቲ ፍሪደም ኦፍ ኤክስፕሬሽን ላይ የሚሰሩ ተቋማት ዌብሳይቶች እንደተዘጉ ኢትዮጵያ ውስጥ የሚያሳዩ ውጤቶች ያሳያል ማለት ነው። በተለይ ደግሞ ተቃውሞ በበረታባቸው ጊዜያት ላይ የኢንተርኔት ብሎኬዱ ወይም ደግሞ መዘጋቱ የባሰ እንደነበር የሚያሳይ ነገርም አለ።
አምነስቲ ኢንተርናሽናል ይህንን ጥናት ሊያጠና የቻለበት ምክንያት ምንድን ነው? ለምን አስፈለገ ይህንን ጥናት ማጥናት?
አንደኛ ያው ኢንተርኔት የሂውማን ራይትስ መሆን ከጀመረ ቆይቷል። ኢንተርኔት ላይ
የሰብአዊነት ያላቸው
ነገሮች ሶሻል ሚዲያ የሰብአዊነት ጉዳይ መሆን ከሆነ ቆይቷል እና በዓለም አቀፍ ደረጃም ተረጋግጧል። የተለያዩ ህግኖች፣ ኮንቬንሽኖች አሉ፣ ስምምነቶች አሉ። ስለዚህ ኢንተርኔትን ማቋረጥ የሰብአዊ መብት ጥሰት ነው። በሁለተኛ ደረጃ ደግሞ ባለፈው ዓመት በነበረው ተቃውሞ ጊዜ ላይ በተለያዩ ጊዜ ላይ ኢንተርኔት መቆራረጥ፣ የዌብሳይቶች ገደብ ኢትዮጵያ ውስጥ እንዳይታዩ ማድረግ፣ በተለይ ዋትሳፕን የመከልከል ነገሮች ይታዩ ነበር። እንደምታስታውሱት በቅርብ ጊዜ እንኳን የአስቸኳይ ጊዜ አዋጁ ከወጣ በኋላ ራሱ በተለይ ሞባይል ኢንተርኔት ተቋርጦ ነበር። በተለይ አማራ፣ ኦሮሚያ እና አዲስ አበባ ላይ በቅርብ ጊዜ ከዲሴምበር ቴን ጀምሮ ተመልሷል። ህዳር አንድ ማለት ነው ኢትዮጵያ አቆጣጠር አካባቢ እና ከዛ ጊዜ ከመመለሱ በፊት ለሁለተር ዝም ብሎ ነበር ይዘጋው እና የነበረው ሲዘጋ ራሱ በምን ህግ መሰረት እንደሚዘጋ ግልጽነት የለውም። ለምን እንደሚዘጋ የሚታወቅ ነገር የለም። ግልጽነት የጎደለው አርቢትራሪ የሆነ እርምጃ ነበር ይመስል። ከዛ በተጨማሪ ደግሞ ማን ነው የሚያደርገው ይህን ነገር? ማን ቻሌንጅ ማድረጊያ ደግሞ መጠየቅ የሚቻልበት ነገር ሜካኒዝም የለም። ስለዚህ ለዛ ነው አምነስቲ ኢንተርናሽናል ይሄን ጥናት ማድረግ ያስፈለገው። ግን የኢንተርኔት መቆራረጡ፣ የሶሻል ሚዲያ ማህበራዊ ድረገጾች እና ማህበራዊ መተግበሪያዎች መቆራረጥ ላለፈው አንድ አመት ላይ የታየ ነበር ነው። ይህንን እንዴት ፕሩቭ ማድረግ ይቻላል የሚለውን ከኦኒ ጋር በመስማማት የሰራ ነው እና ይሄ የሰብአዊ መብት ጥሰት ስለሆነ ነው አምነስቲ ኢንቮልቭድ የሆነው።
በመጀመሪያ መግቢያ ላይ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጸሙትን የመብት ጥሰቶችም ለማፈን ተጠቅሞበታል የኢንተርኔት መዘጋቱን የሚል ነገር አንስተሃል። እነዚህ የመብት ጥሰቶች የታፈኑ ናቸው ብሎ አምነስቲ የሚያምናቸው የመብት ጥሰቶች አሁንም እየተፈጸሙ ነው የሚል ማሳያ ሪፖርት ውስጥ ተካቷል።
የአሁኑ ለምሳሌ ምንድን ነው ያለው? ለምሳሌ አስቸኳይ ጊዜ አዋጅ ከታወጀ በኋላ ኢንተርኔት የለም፣ በተለይ ኦሮሚያ፣ አዲስ አበባ እና አማራ ክልል ላይ ማለት ነው። በዚህ ምክንያት ያሉትን የመብት ጥሰቶች ማወቅ አልቻለም። አይወጡም፣ እንደ በፊቱ ሪፖርቶች አይወጡም፣ ፒክቸሮች አይወጡም፣ ፉቴጅ ወይም ደግሞ የቪዲዮ ምስሎች አይወጡም እና ያለውን በተወሰነ ደረጃ ራሱ ገድቦታል። አሁን ያለውን በተለያዩ ጊዜያትም ላይ የነበሩትን ለመገደብ የሞከሩ ነገሮች ነበሩ። ለምሳሌ አማራ ክልል ላይ ወደ ሐምሌ መጨረሻ ላይ ተዊ ሰልፍ በተጠራበት ጊዜ በሁለት ቀን ለሶስት ቀን ገድቦት ነበር ኢንተርኔት እንዳይኖር ማለት ነው። ልክ ካለቀ በኋላ ነው ፒክቸሮቹን የቪዲዮ ምስሎቹን መውጣት የጀመሩት እና በእኔ ግምት አሁን ቢኖር እንኳን የመጥፋት ቢኖር እንኳን ለማወቅ ያልቻልንበት ምክንያት ወይም ደግሞ በሰፊውም ሪፖርት መደረግ ያልተቻለው የኢንተርኔት አገልግሎት ባለመኖሩ ነው ማለት ይቻላል።
እንደዚህ አይነት ሪፖርቶች ሲሰሩ የሪፖርቶች የተሰሩበት መንገድ ሁልጊዜም ጥያቄን ይፈጥራል። እንዴት ነው እነዚህ አይነት ሪፖርቶች የሚሰሩት? ትክክለኛነታቸው እንዴት ነው የሚረጋገጠው? የስሚ ናቸው የሚሉ ጥያቄዎች አብረው ይነሳሉ ሁልጊዜም። ይሄ እነዚህ ሪፖርቶች እንዴት ነው የተሰሩት? ምን ያህል የተረጋገጡ ናቸው? ምን ያህል ሙያዊ የሆነ የምርምር ውጤት ነው?
በዚህ ላይ ኡኒ የሚባለው ድርጅት የቴክኒካል ድርጅት ነው። ስለዚህ የተቆራረጡ ዌብሳይቶችን፣ ድረገጾችን ኢትዮጵያ ውስጥ መከልከል አለመከልከላቸው ኢትዮጵያ ውስጥ ባለው የዩአርኤል መግባት ይችላሉ አይችሉም የሚለውን ኢንቴንሲቭሊ ቼክ አድርጓል ከሰኔ ጀምሮ እስከ ጥቅምት ድረስ ማለት ነው። እና እነዚህ የተዘጉ ዌብሳይቶች እነማን ናቸው የሚለውን ቴክኒካሊ ፕሩቭ አድርጓል። በስሚ ብቻ ሳይሆን በራሱ ቴስት ራሱ ባደረገው ቴክኒካል ቴስቶች ነው እነዚህን ያረጋገጠው። በዚህ ምክንያት ደግሞ በእርግጠኝነት እንደተዘጉ ያረጋገጣቸው ለምሳሌ ዋትሳፕ ሙሉ ለሙሉ እንደተዘጋ በዛ ጊዜ አረጋግጧል። ጠንካራ የሆኑ ፍንጮችን አሳይቷል። እና ይሄ ቴክኒካል የሆነ ሪሰርች ነው የተሰራው በትንሽ በሌሎች ነገሮች ላይ የመሰረተ ሳይሆን ራሱ ኡን የሚባለው ከአምነስቲ ጋር በመቀናጀት ያደረገው ጥናት ውጤት።
እንደዚህ አይነት የአምነስቲ ኢንተርናሽናልም ሆነ ዓለም አቀፍ የሰብአዊ መብት ተሟጋቾች የኢትዮጵያ መንግስት አይቀበለውም። የኢትዮጵያ መንግስትን ደጋፊዎችም የኢትዮጵያን ሰላም የማይፈልጉ ድርጅቶች የሚያወጡት ሪፖርት ነው በሚል ሁልጊዜም አይቀበሉትም። እዚህ ላይ አምነስቲ ምን ይላል?
አምነስቲ የኢትዮጵያን ሰላም የማይፈልግበት ምክንያት የለም። ሰላም የሚረጋገጠውም የሰብአዊ መብትን በማረጋገጥ ነው የሚል እምነት ነው ያለ። ስለዚህ በእኛ አመለካከት፣ በአምነስቲ አመለካከት የሰብአዊ መብቶች ላይ መስራት፣ የሰብአዊ መብቶችን ማረጋገጥ፣ የሰብአዊ መብቶችን ማስከበር፣ የሰላም ማስከበር አንድ አካል ነው እና ስራችንን እንደ ሰላም ማስከበር አንድ አካል ነው እንጂ የምናየው ሰላምን እንደ መንሳት ወይም እንደ ማሸበር ወይም ደግሞ ለመበጥበጥ እንደ መሞከር አናየው። ስለዚህ ሰብአዊ መብት የምናስከብረው አንደኛው ሰላም ላይ ባለው እንደምታ ነው ማለት ነው። ስለዚህ ከዚህ አንጻር አምነስቲ ሌላ የተለየ አጀንዳ የለው። ያው የተለመደ ነው እንደዚህ አይነት መልሶች በኢትዮጵያ በኩል ከኢትዮጵያ መንግስት በኩል የሚያሳዝን ነው። ግን መታወቅ ያለበት ነገር ሁላችንም ለኢትዮጵያ ሰላም እና ለኢትዮጵያ ህዝብ ሰብአዊ መብት መከበር እንደምንሰራ ነው መታወቅ ያለበት።
አምነስቲ ይሄንን ሪፖርት ሲያወጣ ምን ጠብቆ ነው የሚያወጣው? የዚህ ሪፖርት መውጣት ምን ፋይዳ አለው ብሎ ያስቦ ነው የሚያወጣው?
የዚህ ፋይዳ እንግዲህ ፕራይመርሊ ለኢትዮጵያ መንግስት ነው። ፕራይመርሊ ማለት ነው ይህንን ስራ ይህን ኢንተርኔት ላይ ያለውን ኢንተርፌረንስ ማረጋገጥ እንደተቻለ እና ይሄ ደግሞ የዓለም አቀፍ ግዴታውን እንደሚጥስ ለማሳሰብ ነው። በዚህም መሰረት እንግዲህ ወደፊት የሚወስዳቸውን ማንኛውም ነገሮች ከዓለም አቀፍ ሕግ ጋር በተጣጣመ መልኩ ያደርጋል ብለን እንጠብቃለን። ያሉትም የኢንተርኔት ገደቦች፣ የኢንተርኔት ሳንሱሮች ያስተካክላል ብለን እንጠብቃለን። በሁለተኛ ደረጃ የሚመጡት እንግዲህ ዓለም አቀፍ ሕብረተሰቡና ሌሎች ስቴክሆልደሮች ወይም ደግሞ ባለድርሻ አካላት ያለውን ችግር ተገንዝቦ በኢትዮጵያ መንግስትና አካላት ላይ አስፈላጊውን የውትወታ ስራ፣ የፕሬዠር የማድረግ ስራ እንዲሰሩ ለማሳሰብ።
በጣም አመሰግናለሁ አቶ ፍስሐ፣ ጊዜ ስጥልኝ።
እሺ፣ አመሰግናለሁ።
በዚህ ጉዳይ ላይ ጽዮን ግርማ የኢትዮጵያ መንግስትን ምላሽ ጠይቃለች። ቀጥሎ ይቀርባል።
እሺ፣ በጣም አመሰግናለሁ አቶ መሐመድ ሰይድ፣ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ህዝብ ግንኙነት ኃላፊ፣ ለቃለ ምልልስ ፈቃደኛ ስለሆኑ እግዜር ስጥልን። ዛሬ አምነስቲ ኢንተርናሽናል በኢትዮጵያ በኢንተርኔት መዘጋትና በኢንተርኔት ምርመራ ላይ የሰዎች የሰብአዊ መብት እየተጣሰ ነው፣ በተለይ ባለፉት አንድ አመት ውስጥ ተቃውሞ በነበረበት አመት ውስጥ የኢትዮጵያ መንግስት አንደኛ ኢንተርኔትን በማፈን ራሱ ሰዎች በኢንተርኔት ሊያገኙት የሚገባውን መብት ጥሷል፣ ሁለተኛ ደግሞ ኢንተርኔትን በመዝጋት በየቦታው የሚደረጉ የመብት ጥሰቶች ወደ አደባባይ እንዳይወጡ ከልክሏል የሚል ሪፖርት አውጥቷል። የኢትዮጵያ መንግስት በዚህ ሪፖርት ላይ ያለው ምላሽ ምንድን ነው?
በመጀመሪያ ሪፖርቱ አንድ ወገን ሪፖርት ብቻ ነው። የመንግስት ሳይድ ያልተካተተበትና በተለይም የራሳቸው የተለየ ምክንያት ያላቸው የተለየ ሞቲቭ ያላቸው አካላት ያቀበሉትን በርቀት ሆኖ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባላገናዘበ መልኩ ያወጣው ሪፖርት ነው። ሚዛናዊነት የሚጎለው ሪፖርት ነው። በመሰረቱ በኢትዮጵያ የሰፈነው ስርዓት በግልጸኝነትና በተጠያቂነት አሰራር ውስጥ በዛ ማዕቀፍ ውስጥ ሆኖ የሚንቀሳቀስ መንግስት ነው። ከዛም ውጪ ለዜጎቹ ኃላፊነት የሚሰማው እንዲሁም ለዜጎቹ የሚቆረቆር ኢንተርኔትንም ዘግቶ ይሁን ሌላ አይነት እርምጃ ወስዶ በዜጎቹ ላይ ጭቆና ለመፈጸም ምንም አይነት ምክንያት የሌለው መንግስት ነው። ስለዚህ በዚህ ደረጃ የሚያነሳቸው ችግሮች በራሱ የኢትዮጵያን ተጨባጭ ሁኔታ የሚገልጽ አይደለም ብዬ ነው የማስበው።
አምነስቲ ኢንተርናሽናል ግን ይህን ሪፖርት የሰራሁት ኦኒ ከሚባል ኢንተርናሽናል የሆነ ዓለም አቀፍ የሆነ ድርጅት ቴክኒካል ነገሮችን ለምሳሌ የኢትዮጵያ መንግስት ኢንተርኔትን ዘግቷል ሲል የዋትስአፕን የተለያዩ የተቃዋሚ ድርጅት በኢንተርኔት አማካኝነት መረጃን የሚያስተላልፉ የተቃዋሚ ድርጅቶች ዌብሳይቶችን ዘግቷል፣ እነዚህን ቴክኒካል ነገሮች አስጠንቼ ነው ሪፖርት የሰራሁት ብሏል። ባነጋገር ነው ወቅት እንዴት ያውታል?
ይሄ ተቋም በተደጋጋሚ የሚያወጣቸው መረጃዎች በተጨባጭ ግራሱሉት ላይ ወርዶ ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ ባገነዘበ መልኩ ትክክለኛ እና ሀቀኛ መረጃ ይዞ ማውጣት ላይ በርካታ ችግሮች ያሉበት ተቋም እንደሆነ ይታወቃል። አሁንም ከዛ የተለየ ዋጋ የሚሰጠው ሪፖርት ነው ብዬ አላስብም።
አሁን ሪፖርቱ ለምሳሌ ኢንተርኔት ተዘግቷል፣ ዋትሳፕ ተዘግቷል፣ ዌብሳይቶች፣ ድረገጾች ተዘግተዋል ይላል። አልተዘጋም ኢትዮጵያ ውስጥ
ኢንተርኔት? ሁላችንም ስንጠቀም ነው የኖር ነው። ኢንተርኔት አልተዘጋም። ሞባይል ዳታ ላይ መስተጓጉሎች ነበሩ። እዚህም ደግሞ መሻሻል እያሳየ ያለበት ሁኔታ ነው ያለው። ስለዚህ በተደጋጋሚ ሲያወጧቸው ከነበሩ መረጃዎችም ስንነሳ የአስቸኳይ ጊዜ አዋጁ የጣላቸው ገደቦች አሉ። እነዚህን ገደቦች በሂደት እያየ ሁኔታዎችን መሻሻል እየገመገመ ለውጦች መታየታቸውን በተጨባጭ እያየ መሻሻሎችን አድርጓል። አንዱ መገለጫ ተደርጎ የሚወሰደው 40 ኪሎ ሜትር እና ከዛ በላይ ርቀት ሲጓዙ ዲፕሎማት ገደብ የተነሳ መሆኑን፣ ከዛም ውጭ በዚህም አስቸኳይ ጊዜ አዋጅ ውስጥ ሆኖ የዜጎች ሰብአዊ መብት ለድርድር የማይቀርብ ነው፣ ኮምፕሮማይዝ አይደረግም በሚል በግልጽ ያስቀመጠበት ሁኔታ ነው ያለው እና ይሄ አንድ ማሳያ ነው ብዬ ነው የማስቀምጠው።
እኛም ግን አንስተን ነበር ለአምነስቲ ኢንተርናሽናል የኢትዮጵያ መንግስት እንደዚህ አይነት ምላሾችን ይሰጣል፣ እነዚህን ሪፖርት አያምናቸውም፣ ለምሳሌ ኢትዮጵያን ሰላም ለማደፍረስ የሚሰሩ ናቸው ይላል የኢትዮጵያ መንግስት ብለን ለአምነስቲ ይሄን ጥያቄ አቅርበንለት፣ አምነስቲ ኢንተርናሽናል የኢትዮጵያን ሰላም የማደፍረስ ምንም አይነት አላማ የለውም፣ ነገር ግን የዜጎች መብት በተጣሰ ጊዜ የተጣሰ የዜጎችን መብት ይፋ የማድረግ አላማ ነው ያለው እና እነዚህን ሪፖርቶች የምንሰራው አንዱም ለኢትዮጵያ መንግስት ነው እንዲጠቀምበት ነው ብለዋል። የኢትዮጵያ መንግስት ከዛ አንጻር አያየውም እንደዚህ አይነት ሪፖርቶችን ይጠቅመኛል ከሚል
የኢትዮጵያ መንግስት በተጨባጭ ህዝቡ በየደረጃው ሲያነሳቸው የነበሩ ችግሮች በትክክል ሌጂትሜት የሆኑ ጥያቄዎች ናቸው ብሎ ተቀብሏል። እነዚህን ችግሮች ደረጃ በደረጃ ለመፍታት መንግስት ካሉበት ችግሮች መላቀቅ አለበት። ዜጎችን በቅንነትና በታማኝነት በአገልጋይነት መንፈስ ዜጎችን ማገልገል አለብኝ በሚል ራሱን በጥልቀት እያየ ያለበት ሁኔታ ነው ያለው። አንዴ ነው። ሁለተኛ የተለያዩ መድረኮችን በየደረጃው እስከ ታች እስከ ቀበሌ ድረስ ህብረተሰቡ በስፋት በሚገኝባቸው አካባቢዎች ጭምር ህብረተሰቡን እያወያየ ህብረተሰቡ አሉ የሚላቸውን ችግሮች በትክክል ተቀብሎ ከራሱ ከህብረተሰቡ ጋር ለመፍታት ሰፊ ስራዎችን እየሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ችግሮችን ለመቀበል ችግሮችን ለመስማት ምንም አይነት ችግር የለበትም፣ ወደ ውስጥ ለማየትም ችግሮች የሉበትም። ስለዚህ ትላልቅ የሆኑ ሰፊ የሆኑ ግሪቫንሶች ህብረተሰቡ ያነሳቸው አሉ። እነዚህ ደግሞ በደረጃ እንዴት መፈታት እንዳለባቸው ከራሱ ከህብረተሰቡ ጋር እየተመካከለ ያለበት ሁኔታ ስላለ ችግሮችን ለመቀበል በሚደረግ ግብግብ አይደለም የሚል ነገር ስላለ
በጣም አመሰግናለሁ አቶ መሐመድ ለሰጡን ምላሽ፣ እግዚአብሔር ይስጥልን።
በደቡብ ወሎ አያሌ የሰማያዊ ፓርቲ አባላትና ደጋፊዎች መታሰራቸውን የፓርቲው ሊቀመንበር አስታወቁ። የእስሩ ሁኔታ በግብታዊነት የሚካሄድ በመሆኑ እጅግ ተቸግረናል ሲሉ ሊቀመንበሩ አማረዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ገራማ ወረዳ ተመሳሳይ ችግር እንዳለም የሰማያዊ ፓርቲ የዞኑ አስተባባሪ ገልጸዋል። የወረዳው የጸጥታ ኃላፊ በበኩላቸው ከህግ ውጭ የተፈጸመ እስራት የለም ሲሉ መልስ ሰጥተዋል። መለስካቸው አመሃ ተከታዩን ዘገባ አጠናቅሯል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚሉት የአስቸኳይ ጊዜ አዋጁ ከመታወጁ በፊት በጠቅላላ ከ94 የማያንሱ አባላት ታስረዋል። ከአስቸኳይ ጊዜ አዋጁ ወዲህ ደግሞ 23 አባላት እንደታሰሩና ይህንኑ ለመርማሪ ቦርዱ እንዳመለከቱ ይናገራሉ። ቦርዱም ተጣርቶ ይለቀቃሉ የሚል መልስ ከሰጣቸው በኋላ ታሳሪዎቹ ወዳልታወቀ ቦታ መወሰዳቸውን ያስታውሳሉ። እነዚህን እስረኞች አሁን ይገኛሉ በሚሉባቸው ስፍራዎችም ማንም ሰው ሊጠይቃቸው እንደማይችል አቶ የሽዋስ ይናገራሉ። እንደምሳሌም የፓርቲው የውጭ ጉዳይ ኃላፊ ናቸው የተባሉት አቶ አበበ አካሉን ባለቤታቸውና ልጆቻቸው እንኳን ሊያገኙዋቸው አልቻሉም ብለዋል። አሁን በደቡብ ወሎ ተጀመረ ያሉትን እስር ደግሞ እንዲህ ገልጹታል።
አፈሳ ነው። ደቡብ ወሎ ሐይቅ ላይ የፓርቲው አባላት ድጋፊዎች ታፍሰዋል ማለት ይቻላል። 50 ሰው ነው ለምሳሌ አንድ ቦታ ላይ የታሰረው፣ 50 ሰው አንድ ቦታ ላይ፣ 14 ሰው አንድ ቦታ ላይ፣ 7 ሰው ነው። የቀጠለ ነው ከባለፈው። የአስቸኳይ ጊዜ አዋጁ ነው ለማለትም ህግ ነው ለማለትም ተቸግረናል። ምክንያቱም ዝም ብሎ በግብታዊ ነው እስሩ። በምን ምክንያት ነው መጠየቅ አይቻልም። ክስ የለም፣ ምርመራ የለም። ወዳልታወቀ ቦታ ነው የሚወሰዱት። የተወሰኑት እንደውም እየፈሩ ከሰፈራቸው እየተሰደዱ ነው። አሁን የፓርቲ አባል በመሆናቸው ብቻ በቃ ከሌ ታሰረ፣ ስለዚህ ቀጣዩ እኔ ነኝ ማለት ነው እያሉ ቦታቸውን እየለቀቁ ነው እየሄዱ ያሉት አሁን። እና ምንም ይሄ ነው ለማለት አስቸኳይ ጊዜ አዋጁ ነው ህግ ጥሰው ነው ወይ ከከሌ ጋር ተገናኝተው ነው ወይ ብሎ እንኳን አይደንቲፋይ ለማድረግ በጣም አስቸጋሪ ሆኖብናል።
አቶ የሸዋስ አሁን ተፈጥሯል የሚሉት ሁኔታ በተቃዋሚ ፓርቲነት ተደራጅቶ ለመስራት እጅግ አስቸጋሪ እንደሆነ ነው የሚገልጹት።
ስለዚህ ወይ በፓርቲ መደራጀት አይቻልም እዚህ ሀገር፣ ስለዚህ አቁሙ፣ ሰርቲፊኬታቸው መልሱ ነው ማለት ያለበት መንግስት፣ ወይም ደግሞ ንጹህ የሆነውን ሰው እያጠራ መልቀቅ ነው ያለ። እስካሁን አንድም ሰው የተለቀቀ የለም። አንድም ሰው የሚያዘው ግን እኛ እስካሁን እስከወቅነው ድረስ በየቦታው መዋቅር አለ፣ የደወሉ ይነግረናል። የፓርቲ አባል ስለሆነ ብቻ ነው የሚያዘው። ይህን ጥሳችኋል እኮ አይባሉ። ለምሳሌ አዲስ አበባ ላይ ያሉት የተለጠፈውን ስናየው መንግስትን ማጥላላት ነው የሚለው። ከዚህ በፊት 23 ሰዎች ያሉ የተቃዋሚ ፓርቲ አባል ሆኖ አማራጭ ሀሳብ አምጥቶ የሚቃወም ሰው መንግስትን ሊያወድስ አይችልም።
የሰማያዊ ፓርቲ በኦሮሚያ ክልል የምዕራብ ጉጂ ዞን አስተባባሪ አቶ በድሉ መንግስቱ ደግሞ ለፓርቲው ጠቅላላ ጉባኤ ወደ አዲስ አበባ ከመጡ በኋላ የፓርቲው አባል በመሆኔ ብቻ ቤቴ ከህግ ውጭ ተሰብሮ ንብረቴ ተዘርፈዋል፣ ባለቤቴም በእኔ ምክንያት ታስራለች ሲሉ ይናገራሉ።
በኮማንድ ፖስት ተደራጅተናል የሚሉ አካላት ከኋላ በኩል የመኖሪያ ቤቴን ሰብረው ገብተው የተለያዩ የፓርቲውን ሰነዶች እና ንብረቶች፣ ካርኔዎች፣ እንዲሁም ባለቤቴ ጫማ ሽጣ ያስቀመጠችውን 9700 ብር፣ እኔ ቤት ውስጥ በጥሪት ያስቀመጥኩትን 25000 ብር ከቤት ዘርፈው ከሻንጣ ውስጥ ወስደው ሻንጣውን በታትነው ዘርፈው ቤቱን ክፍት አድርገው ጥለው ሄደዋል። ባለቤቴን ከቤተ ክርስቲያን ስትመጣ 4 ሰዓት አካባቢ ላይ ኢሰብአዊ በሆነ ድርጊት እየተደበደበች እየተገፈተረች ታጣቂ ሚኒሻ ኃይል ወደ ፖሊስ ጣቢያ ተወስዳ ታስራ ነበር።
በምዕራብ ጉጂ ዞን የገላና ወረዳ ጸጥታ ኃላፊ አቶ አበበ ዲኮ በበኩላቸው የአቶ በድሉ ባለቤት ወይዘሮ ምስራቅ አሰፋ በቁጥጥር መዋላቸውን ባይክዱም ውንጀላውን ግን አስተባብለዋል።
አይ የተዘፈረ መብትም የለም። መታሰሩ ለጊዜ አሁን በህግ ቁጥጥር ስር ነው ያለችው። ምንም የተዘፈራት ሰብአዊ መብትም የለም። እኔ የምናጣራ ነገር ስላለ ነው። ተጨባጭ መራጃም አለን። በተጨባጭ መራጃ ጋር ከአዋጁ ጋር ተያይዞ ወንጀለኛ በመሸሸግና ተፈላጉን በመደበቅ ነው እና በተጨባጭ ማስረጃም ሁሉም ነገር በተረጋገጠ ነው አሁን ጊዜ እየተጣራች ነው አለችው እንጂ እሷ ብቻ ሳይሆን ማንም እየተጣራ ያለ በአሁኑ ሰዓት ከነውጥ ጉዳይ ጋር ተያይዞ የነበሩ ሰዎችም ሁሉም እየተጣራ እንዳለ እንደ ማንኛውም ሰው እየተጣራች ነው አለችው።
አቶ በድሉ በባለቤታቸው ላይ የተፈጸመው በደል ይህ ብቻ እንዳልሆነና ከመጀመሪያው እስር በኋላም ስለተፈጸመው ሁለተኛ እስር ይዘረዝራሉ።
ህዳር 25 ቀን አሁንም እሁድ ዕለት ነው 8 ሰዓት አካባቢ ቤቱ መጥተው ፈተሸው የሚያስወነጅላቸው ነገር በሚያጡበት ሰዓት ቤት ውስጥ ንግድ ፍቃድ አላት ምስራቅ አሰፋ አገኘሁ የሚል የጫማ ንግድ ፍቃድ አላት። ከመደርደሪያ ላይ 97 ጥንድ ጫማዎችን በጆንያ አስጭነው ወስደው እሷንም እየገረፉ ወስደው አስረዋታል። ይሄን ይመስላል ከፍተኛ በደል ነው የደረሰብኝ። ኢሰብአዊ የሆነ አያያዝ ነው እሷ ላይም እየደረሰ ያለው። ከሰው ጋር እንዳትገናኝ ተደርጓል። ምግብ እንዳይገባላት ተደርጓል። ዘመድ እንዳይጠይቃት ተደርጓል። ይህን ይመስላል።
የወረዳው የጸጥታ ኃላፊ ደግሞ ይህ አልተፈጸመም ነው የሚሉት።
በትም አልተሰበረም፣ የተዘረፈ ንብረትም የለም። ህገወጥ ይሄ ኮንትሮባንድ እቃ ተይዟል። ኮንትሮባንድ ደግሞ የትም የሚያዝ ነው። ኮንትሮባንድ ጫማ ተይዟል። የተወሰነው ከቤት ውስጥ ከሷ ባለችበት ተቆጥሮ ነው ሰው ባለበት። ስለዚህ ይሄ ነው ያለው እንጂ ያለ አግባብ የሌለው የተዘረፈ ለእኛም ያመለከተችው ነገር የለም። እኛም ሰው ባለበት ነው፣ ሁሉም አካል ባለበት ነው፣ ከተማ ውስጥ ነው፣ ገጠርም አይደለም። ይሄ የተሳሳተ ነው ለእናንተ የደረሰው።
ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ለቪኦኤ ከአድማጮች ለቀረቡ ጥያቄዎች በሰጡት መልስ እንዳስታወቁት በአሁኑ ጊዜ ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩትን ሰዎች ቁጥር በእርግጠኝነት የሚያውቀው ኮማንድ ፖስት እንደሆነ መጥቀሳቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምፅ የተዘጋጀ የሚቀርብላችሁን የጋቢና ቪኦኤ ዝግጅት ነው። አሁን በመግቢያው ላይ ወደ አስተዋወቅናችሁ ሪፖርት ነበር የምናልፈው። ነገር ግን ሪፖርቱ ከአዲስ አበባ ተጠናክሮ አልደረሰንም። የኦሮሞ ፌዴራሊስት ኮንግረስ ዶክተር መረራ ጉዲናን የተመለከተ ሪፖርት ነው። በዛሬው ዕለት ዶክተር መረራ ከጠበቆቻቸው ጋር ለሰላሳ ደቂቃ መገናኘታቸውን እና በዚህ በሰላሳ ደቂቃ ውስጥ እጃቸው ከተያዘበት ጊዜ ጀምሮ ለአንድ ቀን በተያዙበት በማግስቱ ለአንድ ቀን ፍርድ ቤት መቅረባቸውን እና ፍርድ ቤት በቀረቡበት ጊዜ መንግስትን የወከሉ ሁለት የአቃቢ ሕግ ጠበቆች አብረዋቸው መቅረቡን እና ከተነበበላቸው ሕግም የቀረበባቸው ክስ የጊዜ ምርመራ የቀጠሮ መዝገብ እንደሚያሳየው በጸረ ሽብርና በአስቸኳይ ጊዜ አዋጁ በጸረ ሽብር ሕጉና በአስቸኳይ ጊዜ አዋጁ ክስ የሚመስል ክስ እንደተነበበላቸውና ምንም ሰው በሌለበት መቅረባቸውን ነግረዋቸዋል ለጠበቆቹ። እንግዲህ ይህንን ሪፖርት በተመለከተ ከምሽቱ ሶስት ሰዓት በሚኖረን የመደበኛው የቪኦኤ አማሪክ ዝግጅት ላይ ይዘን እንመለሳለን። አብረናችሁ የቆየነው መስታወት አራጋውና እኔ ጽዮን ግርማ ነን። በትላንትናው ዕለት የድምፃዊ ኤርሚያስ አስፋው ህይወቱ አልፏል። በትላንትናው ዕለትም ተቀብሯል። እንግዲህ የሚታወቀው በዚህ ዘፈኑ ነው። በእርግጥ አንድ አልበም እንዳለው ይነገራል። ነገር ግን በጣም በህዝብ ዘንድ የሚታወቀው ልረሳሽ አልቻልኩም በሚለው ዘፈን ነው። ለኤርሚያስ ወዳጅ ዘመዶች፣ ለቤተሰቦች መጽናናትን እየተመኘን እንግዲህ ለማስታወስ እስቲ ከዘፈኑ ላይ ትንሽ እንጋብዛችሁ። እንግዲህ ኤርሚያስ በዚህ ዘፈኑ ነው የሚታወቀው። በርካታ በተለይ ከፍቅር ጋር የተያያዘ ታሪክ ያላቸው ሰዎች ያስታውሷል። መስታወት፣ በዚህ ላይ አንድ ፕሮግራም በነገርነት ይኖርሻል?
ይኖረኛል። ነገ የሙያ አጋሮቹ ቀጥረውኛል ስለሱ የስራ አሁን አመታቶች ለመንገር። ይሄ ሙዚቃ ብቻውን ለብቻ ብቻ ነጠላ ሆኖ ተሰማ እንጂ የሰራው አንድ ሙሉ አልበም ነበር። ግን ከነዛ ሙዚቃዎች ውስጥ ይሄ በጣም እሱን አሳውቆታል። ነገ እናወራበታለን እንግዲህ እንደደረሰልን።
አዎ እንግዲህ ኤርሚያስ በአዳማ ወይም በናዝሬት ከተማ ነው ተወልዶ ያደገው። የተለያዩ የምሽት ክለቦችና የመድረክ ስራዎችንም በዛው ከተማ በመስራት ይታወቃል። በነገው ዕለት እሱን በተመለከተ ፕሮግራም ይኖረናል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ እንዲሁም በትዊተር ጋቢና ቪኦኤን ሃሽታግን ከፊት አድርጋችሁ በመጠቀም አስተያየቶቻችሁን አድርሱን።
እንግዲህ መልካም ጊዜ የዛሬው ፕሮግራማችን ይኸው ነበር።
በሰላም በዜና ያገናኘን
ዲጄ ፋትሶ ነው። ቴክኒክ ያቀነባበረልን ማክቤል ነው። እኛ ማክቤል ነው የምንለው፣ ስሙ ግን ማቅበል ነው።
ማክቤል ያቤሮ ነው። ጉዟቸው የሰመረ ይሁን እያለን እንሰናበታለን። ከኤርሚያስ አስፋው ሙዚቃ ጋር እንተዋችሁ። መልካም ምሽት። በነገው ጉዞ እንገናኝ። Sex, sex, and then